ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ይዘተምላል ባር በጣም ደስ ተምለው በስዳማይዝ የተጣላ የሚታረቅበት ሀዘን ላይ ያለው ሀዘኑን የሚረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይተን አታድር ማትኖር
ይቅርታና የመስጋና በዓል እንደሆነ የሚነገርለት የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በሐዋሳ ከተማ ተከብሯል። ከበዓሉ ፋይዳ ጋር የተያያዙ ጉዳዮችን በምሽቱ እናነሳሳለን። ሌሎች ጉዳዮች የሚካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ይቅርታና የመስጋና በዓል እንደሆነ የተነገረለት የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በሐዋሳ ሐይቅ ዳርቻ ሲከበር ለወቅታዊ የሰላም ችግር መፍትሄ የሚሰጡ ጥልቅ የባህል እሴቶች በውስጡ የተካተቱበት መሆኑን የክብረ በዓሉ ተሳታፊዎች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የዘንድሮውን የፍቼ ጫምባላላ በዓል አከባበር በቀጣዩ ዘገባው ያስቃኝናል።
በየዓመቱ የሚከበረው የፍቼ ጫምባላላ አውዳመት የሲዳማዎች ተወዳጅና ተናፋቂ ዘመን መለወጫ በዓል ነው። የብሔሩ አያንቶዎች፣ ጭመሻዎችና ሽማግሌዎች የጨረቃን ውደት በማጠን በሚያስተላልፉት መልእክት የክብረ በዓሉ ቀን ይወሰናል። በመሆኑም የዘንድሮ የፍቼ ጫምባላላ በዓል ባለፈው ሳምንት ቅዳሜ መጋቢት 28 ቀን 2016 ዓ.ም በሐዋሳ ሐይቅ ዳርቻ በሚገኘው ባህላዊ ስፍራ ሶረሳ ጉዱማሌ ሶንጎ ተከብሯል። በየዓመቱ በዓሉን ከሚያደምቁ ኩነቶች ውስጥ በሲዳማ አባቶች የሚቀርበውና ስልትንቱ ግጥሙና ዜማው ህብራዊ የሆነው ቄጠላ የተሰኘ ባህላዊ ትዕይንት አይነተኛው ነው። የፍቼ ጫምባላላ የቄጠላ በዓል ትዕይንት በአፍሪካ ድንቃድንቅ መዝገብ አዲስ ክብረ ወሰን ሆኖ ተመዝግቧል። ለክልሉ ባህል ቢሮም እውቅናና ሰርቲፊኬትም ሰጥቶታል። በነገራችን ላይ በቄጠላ ባህላዊ ስርዓት የሲዳማ አባቶች ኢስታቸውን አድናቆታቸውና ቅያሚያቸውን እንዲሁም ምስጋናቸውን ይገልጻሉ። ህዝባዊ ጥያቄዎችንም ያቀርቡበታል። የበዓሉ ታዳሚ አቶ ወልደሰንበት ቃንፋቶም በዓሉ የይቅርታ በዓል ነው ሲሉ ተናግሯል።
ፍቼ ጫምባላላ በዓል በጣም ደስ ተምለው በሲዳማ ህዝብ የተጣላ የሚታረቅበት ሀዘን ላይ ያለው ሀዘኑን የሚረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይተን አታድር አትኖርም። ስለዚህ ተጣልታ ከሆነም ታርቃ ወደ ባላ የምትመለስበት በዓል ስለሆነ ሁሉም ላጣው ያለው አካፍሎ የሚበላ ስለሆነ ፍቼ ጫምባላላ በጣም ደስ ይላል።
በፍቼ ጫምባላላ ክብረ በዓል እንስሳትን ጨምሮ በሲዳማ ምድር ያለ ፍጥረት በሙሉ ነጻነቱን ይቀዳጃል። ለማጋኖ ፈጣሪ ማለታቸውን ነው። ለማጋኖ ምስጋና የሚቀርብበት ወቅት መሆኑን ወጣት አየለ ጋር ይናገራል።
ጫምባላላ ላላገባ ወጣት እጫኛው የሚፈልግበት በመሆኑ እኔም ያላገቡት ወጣቶች መካከል አንድ በመሆነ እንዲሁም ደግሞ ከዚህ በፊት በማህበረሰቡ ውስጥ ያለው መልካም እሴትን ወደፊት ለማስቀጠልና ለማስተላለፍ ከአባቶች አፍንን እንዴት መቀበል እንዳለባቸው ባይሉን ጠብቆ እንዴት ጌጣላውን መጫወት እንደሚቻሉ የሚያስረዳ ነገር በመሆኑ በጣም ትልቅ ከሚነግር በላይ ትልቅ ደስታ ነው የሚሰማ።
ፍቼ ጫምባላላ የሚውልበት ቀን በሽማግሌዎች ከታወጀ በኋላም ዛፍ አይቆረጥም፣ ከብት አይታረድም፣ አይታረስም። ልጆችም እንዳሻቸው እንዲጫወቱና እንዲቦርቁ ይፈቀድላቸዋል። ለአቅመ አዳምና ሔዋን የደረሱት ደግሞ ፋሮ የተሰኘ ያላገቡ ሴቶች በሚጨፍሩት ጭፍራ ላይ የመሳተፍና በዚያውም የመተጫጨት ድል ይሰጣቸዋል። በዓሉን ለማክበር ከወንዶግነት ከተማ የመጡት ወይዘሮ ብዙነሽ ካምባቶም ፍቼ ጫምባላላ ለሴቶች የተለየ ትርጉም እንዳለው ይናገራሉ።
ያላገባቸው በዚህ ነው ተጫጭታ የምትሄደው ማለት ነው በጫምባላላ። ያገባችው ደግሞ ተጣልታ ከባሏ ተጣልታ አባቷ ቤት ሆና ከሆነ በዚህ ጫምባላላ ቀን ነው ወደ ቤቷ የሚመልሰው አባትየው ማለት ነው።
በዓሉ በሐዋሳ ሶሬሳ ጉዲማለ ሶንጎ በተከበረበት ወቅት የተለያዩ የፌደራልና የክልል መንግስታት እንግዶች ታድመዋል። የባህልና ቱሪዝም ሚኒስትር አቶ ቀጃላ መርዳሳ በበዓሉ አከባበር ውስጥ የሲዳማ አባቶች የገነቧቸው ጥልቅ ባህላዊ እሴቶች መኖራቸውን ጠቁመዋል።
ግልጽ መሆን ወይንም ራስን በራስ ማስተዳደር ማለት የራስን ባህል፣ የራስን ታሪክ፣ የራስን ኢኮኖሚ፣ የራስን የተፈጥሮ ሀብት፣ የራስን ማንነት፣ የራስን ሁሉ ነገር ማስተዳደር ማለት ነው።
የዘንድሮ የፍቼ ጨምባላላ በዓል ከቀድሞዎቹ ጋር ሲነጻጸር የተቀዛቀዘና አነስተኛ ሰዎች ታደመበት እንደነበር አስተያየት ሰጪዎች ሳይገልጹ አላለፉም። የባሉ ታዳሚ አቶ ወልደ ሰንበት፣
ስለዚህ ፍቼ ጨምባላላ እንደምታውቀው የህዝብ አይደለም በፊት የሚያከብረው ዳንስ ዳንስ ከተማ ያለ ከተማ ካለው በላይ በሚሊየን ምናምን ቆጠረ ዝብሩ። ስለዚህ አሁን እንደምታውቀው ጅምባሽም አልሞላም፣ ሜዳ ባዶ ሜዳ ነው። ስለዚህ ይሄ መንግስት ተነጋግሮ አወያይቶ ከክልል እስከ ቀበሌ ድረስ ወርዶ ማነጋገር ማወጣት፣ ክልል፣ ዞን፣ ወረዳ፣ ቀበሌ ድረስ ማነጋገር ማወጣት መቻል አለበት።
ወይዘሮ ብዙነች ደግሞ አከባበሩም የተቀዛቀዘው በአገሪቱ ባለው ጸጥታ ችግርና የደህንነት ስጋት ነው ብለዋል።
ህዝቡ በአንድነት ማክበር የሚከለክለው ነገር የለም። ግን ሆኖም እያለ ሰው ትንሽ ይሄ አሁን ባለኑ ዘመን ሁኔታ በኑሮ ይሄ መንግስት ላይ ለምንድን ነው ማስተካክለን ኑሮ ውድነት ያዘን እኛ የምንለው አክብሮን ለምንድን ነው ቃላችን ማሞሉት መንግስት ብሎ ትንሽ ለህዝብም ጥሩ ደስተኝነት አለ ብዬ አልገምትም። እኔ
በአገሪቱ ለሚታዩ የሰላም ችግሮች ፍቼ ጨምባላላም መፍትሄ እንደሚሰጥ በክብረ በዓሉ የተገኙት የሱዳማ ክልል ፕሬዝዳንት አቶ ደስታሌ ደግሞ አመልክቷል። አንድነትና ትብብር የሚጎለብትበትን ድንቅ ፍልስፍና በውስጡ የያዘ ደማቅ በዓል ነው ሲሉም ገልጿል። በእንግድነት የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ፍቼ ጨምባላላ የሲዳማ ህዝብ የአእምሮና የፍልስፍና ውጤት ነው በማለት ስነ በዓሉን አወድሰዋል። የፍቼ ጨምባላላ የሲዳማ ብሔር የዘመን መለወጫ አውደ ዓመት እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ወይም በምህጻሩ ዩኒስኮ በማይዳሰስ የሰው ልጆች ሁሉ መንፈሳዊ ቅርስ ማህደር መመዝገቡ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ 30 ሚሊዮን የሚሆኑ አሜሪካውያን በህይወታቸው ውስጥ ከአመጋገብ መዛነፍ ጋር በተገናኘ ችግር ገጥማቸዋል። ይህ ችግር ግን በተለይ በአሜሪካ ጥቁሮች ዘንድ የሚፈለገውን ትኩረት እንዳልተሰጠው የሚከራከሩ አሉ። ይህንን ጉዳይ በተመለከተ ፒቢኤስ ያሰናደውን ዘለግ ያለ ዘገባ ቆንጅታዬ ታሰማናለች።
ትሬ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃን የኖረችው፣
ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላል እናውቃለን ሲል ሰምቼዋለሁ።
ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው?
ነጭ ሴት የምታያቸው ይመስለኛል።
በእውነትም ብዙዎች እንደዚያ ነው የሚመስላቸው።
እኔም ሁሌም የምታየኝ ነጭ ሴት ነች፣ ወጣት ነጭ ሴት።
ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ።
ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን፣ ወጣት፣ ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው።
የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ካረን ጄኒንግስ ማቲስ ያስረዳሉ።
በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል።
ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ።
Black women, for instance, are 25.
ለምሳሌ ሐኪም ምርመራ አድርጎ ካመጋገባቸው ጋር ተያይዞ ጤናቸው መታወቁን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ካመጋገቧ ጋር ተያያዥ ሆን እንደሆን ብሎ ምርመራ ላያደርግላትም ይችላል።
የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮአዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም።
የኢንሹራንስ ኩባንያዎች እሺ አይሉም። በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢ ነው የሚሉሽ። ስለዚህ በጣም ከባድ ነው።
ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን?
አዎ፣
እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር። ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም።
በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮአዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ10,000 በላይ ሰዎች እንደሚሞቱ ይነገራል። ትሬ ብራውንም ህመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች።
We've had very difficult conversations.
በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከንቀልፌ ስነቃ ሞተሽ ባገኝሽ ብዬ ፈራለሁ። ያንን ሐላፊነት አልችለውም ይከብደኛል አለችኝ።
እናም ትሬ አብረው ከሚኖሩበት አፓርትማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት።
To me, eating disorder is like a whole other person.
እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንቺነትሽን ቢቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው።
ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች።
ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው።
ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ወፍራለሁ በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች።
የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት።
አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች።
ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንድ የጎረስኩና እሪ ብያለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላቅም።
በዛ ጊዜ ነበር ሞሊና የሕክምና እርዳታ እንደሚያስፈልጋት የገባት።
ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና እየነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው። መንዳት ያቅተኛል።
ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ።
የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም መምጣት አትችሉም አሉን።
መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ህክምና ለማግኘት ቻለች። ይሁን እንጂ በወረሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ህክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ።
አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ህክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው።
ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ
ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤ አልነበራቸውም። በተለይ የአእምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል።
ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144,000 ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች።
ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር።
ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር።
እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት ዕድል ስላገኘው ብቻ ነበር። ብዙ ሰዎች፣ ጥቁሮችና ሌሎች ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው።
ሄረን ጄኒንግ ማቴስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች።
በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል።
በአሁኑ ጊዜ ትሬ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው።
በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን።
ትሬ በቅርቡ በአንድ ግብረሰናይ ተቋም እርዳታ ህክምና እንደምታገኝ ተስፋ እያደረገች ነው።
ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆን ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ።
ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። በመቀጠል ደግሞ ወደ ምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ እናቀናለን። በቡርኪና ፋሶ ዋና ከተማ ወጋደጉ ስራ ፈጣሪው ኒው ላቭ ኩሼትየር የወዳደቁ ማሽኖችን በመጠቀም የአካባቢውን ነዋሪዎች ሕይወት በማቅለል ላይ ይገኛል። የፈጠራ ባለሙያው ስለሚሰራቸው የፈጠራ ስራዎች ዘጋቢያችን ጊልዳ ዳዳ ያደረሰችን ዘገባ ኤደን ገረመው ታቀርበዋለች።
በቡርኪና ፋሶ መዲና ዋጋድጉ በሚገኘው ታንጊን መንደር ውስጥ የፈጠራ ባለሙያው ኒውላፍ ኩሼተር ዳፋኒ የተሰኘውን የቡርኪና ፋሶ ባህላዊ ልብስ የሚሸምን ማሽን እየሰራ ነው። ኒውላፍ
ማሽኑ በሙሉ የሚንቀሳቀሰውና የሚሽከረከረው በሞተር ነው። አሁን 80% የሚሆነውን ጨርሻለሁ። የሞተሩን ዋናውን ክፍል መግጠም ነው የሚቀረኝ።
ማሽኑን ለመስራት 8 ቀናት የሚፈጅ ሲሆን አዋያ አውጎ ከማሽኑ ተጠቃሚዎች መካከል አንዷ ናቸው።
ማሽኑን አስነስተን የቤት ውስጥ ስራዎችን መስራት ይቻላል። ማሽኑ ስራውን እየሰራ ጠፍተን አሊያም ሳናጠፋው ልጆቻችንን ከትምህርት ቤት ለማምጣት መሄድ እንችላለን። ለእኛ ስፌት ስራ ለምንሰራ ሰዎች በጣም ጠቃሚ ነው።
ከጎርጎሮሳውያኑ 2008 አንስቶ ኒውላብ የትራፊክ መብራቶችና የበረዶ ማቀዝቀዣዎችን መስራት የጀመረ ሲሆን ከዚያን ጊዜ ጀምሮ መካኒካል የሆኑ 15 የተለያዩ የፈጠራ ስራዎችን ሰርቷል። አዶላይ አደራንጎ ጎረቤቱ ናቸው።
የሚሰራው ስራ ደስ ይለኛል። ብዙ ፈጠራዎች አሉት። ወጣቶችንም ያሰለጥናል። አትክልቶችን በመስኖ የሚያጠጡ መሳሪያዎችን እንዲሁም የብየዳ ስራዎችንም ይሰራል።
ኒውላፍ ታዲያ ስራውን ከዚህ በላይ አስፋፍቶ መስራት እንደሚችል ነው የሚገልጸው።
የምንሰራው ወርክሾፕ ውስጥ ነው። ነገር ግን ስራውን ለማሳለጥ በተሻለ ማምረቻ ውስጥ ነበረ መስራት የነበረብን። አሁን ያለብን ተግዳሮት ይሁ ነው።
ኒውላፍ ይህንን ስራ የሚሰራው ከቤተሰቦቹ ጋር በመሆን ነው። ወንድ ልጁ ፌካል ኩሼተር እንዳባቱ ትልቅ ህልም አለው።
ምርታችንን በስፋት ለማምረት የሚመች የማምረቻ ስፍራ ቢኖረን ደስ ይለኛል። ቢያንስ 100 ማሽኖችን በወር ብንሰራ ያሉንን ትእዛዞች መጨረስ እንችላለን።
ኒውላፍ ከሚሰራቸው ስራዎች በቂ ገንዘብ እያገኘና ብዙ ትእዛዞችንም እንደሚቀበል ይናገራል። አንዳንዴም ታዲያ በትእዛዞች ብዛት ስራዎቹን በተባለው ሰዓት ለማድረስ እንደሚቸገርም አልሸሸገም። ይህን ችግሩን ለመቅረፍ ምህንድስና የተማሩ ወጣቶችን የማሰልጠን እቅድ አለው። ጊልዳዳ ከዋጋድጉ ላደረሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛው የሙቀት መጠን ተመዝግቧል። ከዚያ በፊት በነበሩት 10 ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት በቅርቡ ባወጣው መግለጫ ላይ አስታውቋል። ሮይተርስ በጉዳዩ ላይ ያጠናቀረውን ዘገባ ስምኝሽ ቆየት አሰማዋለች።
ያለፉት 10 ወራት ከዛ በፊት ከነበሩ አመታት ጋር ሲነጻጸሩ እያንዳንዱ ወር በዓለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ኮፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት 12 ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።
በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት 10ኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰብን ያለው ለረዥም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው።
በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ።
When we combine that with other data sets, then we can go back to 1850.
እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከአመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥን ያለው ችግር መሆኑንም ያሳየናል።
ካፐርኒከስ ተቋም እንደ አውሮፓውያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ።
ካፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓውያን አቆጣጠር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው።
እንደ አውሮፓውያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር ያለፈው። ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚህ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደን አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በምድር ላይ ብቻ የሚታይ አይደለም ይላሉ።
And it's not only the air temperatures that are changing rapidly and showing these records.
በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም፣ የውቅያኖሶች ሙቀትም ጭምር ነው። የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል። ላለፉት 12 ወራትም የተመዘገቡ ሪከርዶች አሉን።
የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጠር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ካፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከሚያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ።
ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት 12 ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት 12 ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሁን፣ በደረጃ የሚከሰት የአየር ንብረት ለውጥም ይሁን፣ የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን፣ ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅነው። የአየር ንብረት ሳይንቲስቶችም አላወቁም።
ከታህሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታህሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመግታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የካፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ጊዜ ይሁንላችሁ። የነገ ሰው ይበለን።